ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
አንድ የብሬል ቴክስት ቡክ ለአምስት ተማሪ አይነት መረጃን የሰጡኝ ነው። እንደዛም ሆኖ ለአምስት ወደ ቤት መውሰድም የሚቻልበት አይነት ሁኔታ አይደለም። ስለዚህ እኛ የተማርንበት ሴታፕ አለ። መጽሐፍ ኖሮን ቤታችን መስደን ሃይላይት አድርገን ጽፈንበት እንደዛን የተማርነው ነው። ለእነሱ ደግሞ አክሰሳብል ባልሆነ የትምህርት ቁሳቁስ መማር ልክም አይደለምም፣ ፌርም አይደለም።
ከአይነ ስውራን የትምህርትና የጤና ዘርፍ ተሳትፎ ውስጥ የራሱን አስተዋጽኦ በማበርከት ላይ ያለው ዙዙ የተባለ በጎ አድራጎት ድርጅት መስራች የሆነችውን ዶክተር መልእክተ ጳውሎስን የሰማናት የምሽት እንግዳችን ናት። ይህንንና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የምስልና የድምፅ ቅንብሩን ይከውናል። አብራችሁን ስለምትቆዩ በእጅጉ እናመሰግናለን። ወደ ቀዳሚው ዝግጅት እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀዳሚው ዝግጅታችን ስንሻገር በአዲስ አበባ ዩኒቨርሲቲ የተማሪነት ዘመኗ በኢትዮጵያ አይነ ስውራን ማህበር በኩል መጽሐፍትን በበጎ ፈቃደኝነት ትተርክ የነበረችው ዶክተር መልእክተ ጳውሎስ ከዩኒቨርሲቲ ተመርቃ ከወጣች በኋላ ዙዙ የጤናና የትምህርት በጎ አድራጎት የተሰኘ ድርጅት መስርታለች። ተቋሙ ከሰሞኑ የመጀመሪያ ዙር ስራዎቹን ለኢትዮጵያ አይነ ስውራን ማህበር ማበረከቱን ያስታወቀ ሲሆን በቀጣይም የትምህርትና ጤና ተኮር መጽሐፍትን ማየት ለተሳናቸው ተማሪዎች ተደራሽ እንዲሆኑ እየሰራ ይገኛል። ኤደን ገረመው ዶክተር መልእክተንና በጎንደር ከተማ አጼ ፋሲል ትምህርት ቤት መምህርት የሆኑትን ወይዘሮ በላይነሽ ሲሳይን አነጋግራ ያሰናዳችው ዘገባ በመቀጠል ይቀርባል።
ማየት የተሳናቸው ተማሪዎች በትምህርታቸው ስኬታማ እንዲሆኑ ሁሌም ክፍል ተገኝተው መምህራኖቻቸውን ማዳመጥ ግድ ይላቸዋል። ከመማሪያ ክፍሎች ውጪ ለሚደረጉ ንባቦችና ተጨማሪ ጥናቶች ግን የብሬል መጽሐፎችን በብሬል የማይገኙትን ደግሞ ጓደኞቻቸው እንዲያነቡ በማድረግ የሁለተኛ ደረጃ ብሎም የከፍተኛ ደረጃ ትምህርታቸውን ይማራሉ። ይሁን እንጂ አብዛኞቹ የመማሪያም ሆኑ ሌሎች መጽሐፎችን አንብበው ለመረዳት በሰዎች ፕሮግራም መመራትና የሰዎችን በጎ ፈቃደኝነት ይሻሉ። ይሄ ታዲያ ትልቅ ተግዳሮት ሆኖባቸው ቆይቷል። በዩኒቨርሲቲ ቆይተዋ ማየት ለተሳናቸው ተማሪዎች በበጎ ፈቃደኝነት በኢትዮጵያ አይነ ስውራን ማህበር በኩል መጽሐፍቶችን ታነባ የነበረችው የዙዙ የትምህርትና የጤና በጎ አድራጎት ድርጅት መስራች ዶክተር መልእክተ ጳውሎስ ተሞክሮዋን እንዴት ትናገራለች።
የጀመርነው እኔ በግሌ ሁሌም የሆነ ከሰርቪስ ጋር የተያያዘ ህይወት እንዲኖረኝ ይፈልግ ነበር፣ ከማገልገል ጋር። በዛም ነው ሕክምና የሚገባው። ከዛ በኋላ ግን የምንሰራቸው ነገሮች ከሴቶች ጋር የተገናኘ እንደሚሆን አስብ ነበር ነው። በተለይ የአእምሮ ጤናና የስነ ተዋልዶ ጤና ላይ በጣም መስራት ይፈልግ ነበር። ለዛም ነው ዙዙ ያልኩት። ዙዙ የሁለት ሰዎች ስያሜ መነሻ ነው። ዙፋንና ዙራሽ ወርቅ። እኔ ህይወት ውስጥ ካሉት ሴቶች መጀመር ስለፈለኩኝ የእናቴን ስምና የአክስቴን ስም መነሻ አድርጌ ነው የጀመርኩትና መጀመሪያ እንደ ፕሮጀክት ነበር ያሰብኩት። ከዛ በኋላ ቅርጽ እየያዘ እያደገ እየሰፋ ሲሄድ የሚሰራባቸውን ነገሮች መለየት ነበረብኝና አንደኛው ሶስት ዓመት ያክል የካቲት ነው የቆየሁት ለትምህርት። ይህ ክሊኒካል አታችመንት የምንለውን የህክምና ትምህርት ስምር እዚህ ከጀርባ የኢትዮጵያ አይነ ስውራን ማህበር ነበረ። እዛ ቮለንቲር አደርግ ነበር። ትንሽዬ ስቱዲዮ ያለቻቸው ማስታወቂያዎችን፣ የስድስት ኪሎ የመማሪያ መጽሐፎችን ወደ ድምጽ የሚቀየሩበት እዛ ቮለንቲር ሳደርግ በጣም ትንሽ እንደሆነ ስቱዲዮ፣ ሌሎችም ስራዎች ስለሚደራረቡባቸው በቂ ጊዜ እንደሌላቸው አስተዋልኩኝ። ከሶስት አመት ያክል ቮለንቲር እያደረግኩኝ ቆየሁኝና ስወጣ የሆነ ነገር ማድረግ አለብኝ። በየቦታው ስቱዲዮ ቢኖር በየቦታው በተመቸው አቅጣጫ ስቱዲዮ ኖሮ ብዙ ሰው ቮለንቲር ቢያደርግ ብዙ ነገር ከቨር ማድረግ እንችላለን ብዬ አሰብኩ። እንደዛ ነው ፕሮጀክትን የቀረጽኩት የነበረው።
ዶክተር መልእክተ ዙዙ የትምህርትና የጤና መጽሐፍትን በድምጽ መተረክ እንደጀመረ ታስረዳለች። የመርሃ ግብር ቀጣይነት ያለው ሲሆን የመጀመሪያ ዙር ስራቸውን ሲጀምሩ ታዲያ ተራኪ ከተሰኘ መተግበሪያና ከሶሚክ ስቱዲዮ ጋር መተባበራቸውንም ታስረዳለች።
አሁን ባለው የሀገሪቱ ስታተስ የተወሰኑ ትምህርት ቤቶች ናቸው አይነ ስውራን እና የማየት ድክመት ያላቸውን ተማሪዎች የሚቀበሉት እና ከዛ ደግሞ ወደ ሃየር ኤጁኬሽን ሲሄዱ በጣም ትንሽ ኢንስቲትዩቶች፣ የተመረጡ ዲፓርትመንቶች ናቸው እነሱን ተማሪዎች ተቀብለው የሚያስተናግዱት። ከዛ በተጨማሪ ደግሞ የብሬል ማቴሪያል በዋነኝነት አሶሴሽኑ ብቻ ስለሆነ የሚያመጣው
እጥረት አለ። በቀላሉ ባዛ አይደለም። በቀላሉ ማቴሪያሎቹን የሚሰራበትን ማግኘት ከውጭ ስለሚመጣ ከባድ ነው እና አሁን ባለው ኮንክሪት የሆነ ማስረጃ ባይኖረንም ግን አንድ የብሬል ቴክስትቡክ ለአምስት ተማሪ አይነት መረጃን የሰጡኝ ነው። እንደዛም ሆኖ ለአምስት ወደ ቤት መውሰድም የሚቻልበት አይነት ሁኔታ አይደለም። ስለዚህ እኛ የተማርንበት ሴታፕ አለ። መጽሐፍ ኖሮን ቤታችን መስደን ሃይላይት አድርገን ጽፈንበት እንደዛ ነው የተማርነው እና ለነሱ ደግሞ እኩል ኮምፒት እያደረጉ አክሰሳብል ባልሆነ ሪሶርስ መማር፣ የትምህርት ቁሳቁሶች መማር ልክም አይደለም ፌርም አይደለም። ስለዚህ በጣም በትንሽ ለውጦች እነሱ ፊት አድርገው እንዲማሩ ነው ሲስተሙ ያለው። መሆን የነበረበት ሲስተሙ ተደራሽ እንዲሆን ከታች እንዲሆን ነበረ እና እንዳለው ሁኔታ በጣም ተግዳሮቶቹ ብዙ ናቸው። እዛም ደርሰው ትልልቅ ከፍተኛ ትምህርትም ጆይን አድርገው አንድም አሶሲሽን በጣም ብዙ ማቴሪያሎች የሚቀበለው ከስድስት ኪሎ ነው ወደ ድምፅ እንዲቀየሩ ማለት ነው እና እዛ በበጎ ፈቃደኝነት ያየ ነው እሱ ነው። ከዛ በኋላ እንደ ፕሮጀክት ስንቀርጸው ግን ጥሩ ኦፕሽን የነበረው ድምፅ ነው። ምክንያቱም ድምፅ በቀላሉ ማባዛት ይቻላል፣ ክፍለ ሀገር መላክ ይቻላል፣ ለብዙ ሰው በትንሽ ሪሶርስ መድረስ ይችላል። ስለዚህ ብዙ ሰው ፈቃደኛ ነበር የስቱዲዮ ጊዜ ለመስጠት። በጣም ብዙ ቮለንቲሮች ነበሩን፣ በጎ ፈቃደኞች ነበሩን ጊዜያቸውን ሰውተው የሚያነቡልን። ስለዚህ ሁለቱን አገጣጠምንና የትምህርትና የጤና ቁሳቁሶች ወደ ድምጽ መቀየር ጀመርን።
በጎንደር አዘዘው የአጼ ፋሲል ትምህርት ቤት መምህርት የሆኑት ወይዘሮ በላይነሽ ሲሳይ አይነ ስውር ናቸው። ይህን መሰል ድጋፎች አይነ ስውራን ላይ የሚኖራቸውን ጠቀሜታና ተያይዘው ሊሰሩ ይገባሉ ያላቸውን ጉዳዮች እንዲህ ይገልጻሉ።
ለምሳሌ አሁን የአማርኛ ቋንቋ ስንማር ልብ ወለዶችን አንብቡ እንባላለን። ልቡ የተለያየ መጽሐፎችን አንብቡ ለው ዲፓርትመንት ቢሆንም የአጣቃሽ መጽሐፎችን አንብቡ ሲባል የዛ ጊዜ ማንን ነው የምንፈልገው? ሰው እንዲያነብልን ነው የምንፈልገው። ስለዚህ ሰው ደግሞ ብዙ መጽሐፍ ቁጭ ብሎ ሊያነብልሽ አይችልም፣ ምክንያቱም የመሰልቸት ባህሪ ስላለው ማለት ነው። ስለዚህ እነዚህ ኦዲዮ በተለይ ላይ ስውራን ትልቅ ስራ ነው የሚሰራ ማለት ነው። የፈለግነውን ገብተን በድምፅ እናዳምጣለን። ሰውንም እንዳንረብሽ ደግሞ በኤርፎን እናዳምጣለን። በፈለግነው ሰዓት እየተላለስን ማንበብ እንችላለን። ስለዚህ ለእኛ ትልቅ አጋዥ ነው። ይሄንን ነገር ይቺ ወጣት ልጅ ለአይነ ስውራን አስባ መነሳቷ እነዚህን ለክፍለ ሀገርም ሆነ ቫይሊን ሊሆን ይችላል፣ መቅረጫም ሊሆን ይችላል፣ ኤርፎንም ሊሆን ይችላል፣ እነዚህ ነገሮች ወደ ክፍለ ሀገሩ በተለይ በማህበራት በኩል ቢሰጥና ማን ነው የሚያስፈልገው ይሄ ነገር ተብሎ ተጠንቶ ማህበራት ስለሚሰጡ ይሄ ነገር እንደው ባለሀብቶችም ኩባንያዎችም ካሉ ይሄን ነገር ድጋፍ ቢያደርጉ ለአይነ ስውራን ከባዱ ችግር ተፈታ ብዬ ነው የማስበው። በዚህ አይነት እና ሁሉም ሰው እሷ ይህን ሀሳብ አስበዋለች፣ ሌላው ደግሞ ከጎኑ አቁሞ ለእነዚህ ለአይነ ስውራኖች ተማሪዎችም ሆነ በመንግስት ሰራተኛ ያሉት የሚያስፈልጋቸው ድጋፍ መቅረጫዎች፣ ኤርፎኖች፣ ባትሪዎች ቢዘጋጁ ደስ ነው የሚለኝ።
ዙዙ በመጀመሪያ ዙር የተቀረጹ የጤናና የትምህርት ደጋፊ መጽሐፍትን ለኢትዮጵያ አይነ ስውራን ማህበር በስጦታ መልክ ማበረከቱን ያረጋገጠ ሲሆን ተጨማሪ የአካል ጉዳት አይነቶች ላይም የመስራት ፍላጎት እንዳለው ዶክተር መልእክተ አጋርታለች።
እኛ ሬከርድ አድርገን የጨረስናቸውን ማቴሪያሎች እንዳለ አሁንም በባለፈው ሳምንት እንዳደረግነው የፕሮጀክቱ ማስመረቂያ ላይ ኢትዮጵያ አይነ ስውራን ማህበር እናስረክባለን። ምክንያቱም እነሱ ከ20 ሺህ የሚበልጥ ሜምበሮች አሏቸው፣ ክፍለ ሀገርም ጨምሮ ልክ የሆነ የቴሌግራም ቻናልም ስላላቸው በሱ ተደራሽ እንዲሆን በጨረስን ቁጥር በነፃ ለአሶሲሽን እናስረክባለን። ከዛ ውጭ ላሉት ደግሞ በተራኪ አፕ የኦዲዮ አፕ አክሰሱ ላላቸው ዘመናዊ ስልክ ማግኘት ለሚችሉት ደግሞ በሱ በኩልም አብረን እንለቃለን። ቱም ግን ያለምንም ክፍያ የሚደረጉ አገልግሎቶች። ተደራሽነት ማለት አንድን የአካል ጉዳት ብቻ አይደለም ያካትተው፣ ወይም ደግሞ አካታችነትም ስንል አንድ የአካል ጉዳት ብቻ አይደለም። ስለዚህ አሁን በሚቀጥሉት ፕሮጀክቶች ያሰብናቸው ስነተዋልዶ ላይ፣ የወር አበባ ደህንነት ላይ እነሱ ላይ የምናደርጋቸውን መረጃዎች በምልክት ቋንቋም እንደሱ አድርገን ነው እየቀረጽነው ያለው ነው። ፕሮጀክቱን ከሌሎች ፓርትነር ኦርጋናይዜሽን እንደዛ ነው ለማድረግ ያሰብነው። በኋላ ደግን እየሰፋ ሲሄድ ሁሉንም አካታች የሆነ ሲስተም እንዲሆን አድቮኬት ከማድረግ ጀምሮ እኛም የምንሰራው ስራዎች ለሁሉም ሰው ተደራሽ እንዲሆኑ ነው እቅዳችን።
ዶክተር መልክተ ስታጠቃልል የዊልቸር መግቢያዎች ለሌላ የንግድ ስራዎች መገልገያ ሲሆኑ የተከፈቱ ጉድጓዶች ሲኖሩ እንዲሁም ደግሞ ሌሎች ተግዳሮት የሚሆኑ ነገሮችን ስናይ በኃላፊነት እንዲስተካከሉ በመጠየቅ የአካል ጉዳተኞች ህይወት ላይ እያንዳንዳችን ለውጥ ማምጣት እንችላለን ስትል መልክተ አስተላልፋለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ልዩ ድጋፍ ለሚሹ ህጻናትና ታዳጊዎች የቀለምና የሙያ ትምህርት መስጠትን ጨምሮ ሌሎች የበጎ አድራጎት ስራዎችን ለአመታት የከወነው የሰሜን አሜሪካው ራዕይ የህጻናት መርጃ ድርጅት ከሰሞኑ ልዩ የድጋፍ ማሰባሰቢያና ግንዛቤ ማስጨበጫ መሰናዶ አዘጋጅቶ ነበረ። ስለዚህ ዝግጅት ያጠናቀርነው ዘገባ በመቀጠል ይቀርባል። ውስብስብ የሚመስሉ የሙዚቃ ድርሰቶችን ካለምንም ችግር የሚጫወተው አዲስ ልዩ ፍላጎት ያለው ወጣት ነው። ዛሬ ረቂቅ የሚመስሉ የኮምፒውተር መርሃ ግብሮችን ሳይቀር ተጠቅሞ መስራት የሚችለው ወጣት እናት አዜባ ታሮ ልጃቸው በአመታት ውስጥ ባሳየው መልካም ብቃት ውስጥ የራዕይ የህፃናት መርጃ ድርጅት ሚና መኖሩን ያነሳሉ።
ስሜ አዜባ ታሮ ይባላል። በዚህ ሀገር አዜባ ታሮ አደሬ ራይት ነው። የኢትዮጵያን ኤርትራን ስፔሻል ኒድስ ኮሚኒቲ ፕሬዚደንት ነኝ፣ ፋውንደርም ነኝ። ከግሩፕ ኦፍ ፓረንትስ እንደኔ አይነት ቤተሰቦች ጋር አብረን በመሆን አቋቁመናል። ከዛ በተጨማሪ ደግሞ በዕለት ተዕለት ስራዬ ደግሞ ኤጁኬሽናል ኮንሰልተንት ነኝ። ኢን አዲሽን ቱ ዛት አይ ዱ ቢሄቪየር ቴራፒ ቱ። ከመጀመሪያው ልናገር ካልኩኝ ጽጌን ያገኘኋት አንድ ፕሮግራም ላይ የስፔሻል ኒድስ ፕሮግራም ላይ ነበረ እና እዛ ፕሮግራም ላይ መታ አዜብ ልጅ አለሽ ልጅሽን ኮምፒውተር ላስተምረው ስትለኝ ትቀልጃለሽ የኔን ልጅ ኮምፒውተር ላስበው አልችልም ነበረ። ግን እሷ ለሱ ያላት ኤክስፔክቴሽን ወዝ ሃየር ዘን ማይን and she believed in him and I would teach him and you would see አለች እና እንደውም አራት ልጆች ጨምሪና አምጪ ራዕይ ፕሮግራም ይባላል የኔ ፕሮግራም፣ እንደዚህ ስፔሻል ኒድስ ልጆችን እንረዳለን በአሜሪካ ኮምፒውተር በማስተማር ኢትዮጵያ ደግሞ ብዙ እርዳታ የሚያስፈልግ ሀገር ነው ለእንደዚህ አይነት ልጆች ስል ኪድስ ዊዝ ስፔሻል ኒድስ ማለት ነው ስለሚያስፈልግ እነሱን እረዳለሁ ለእነሱ ፈንድሬስ ስለማድረግ እዛም ላይ ተገኝልኝ አለች። እንደዛ ነው የእና ጽጌ የተገናኘ ነው። ከዛ በኋላ የእውነት ሺ ቱክ ኢት ኦን ሄር ልጄን ወሰደች አስተማረች። የመጀመሪያውን ደረጃ አለፈ። የሚቀጥለውን ፓይቶን ገባ። እኔ ቋንቋውንም አላውቀውም የኮምፒውተር ኮዲንግ ፕሮግራምስ እና አሁን ፓይቶን የሚባለው ፕሮግራም ላይ ነው ያለው።
ራዕይ የህፃናት መርጃ ድርጅት የዛሬ 6 ዓመት ገደማ በሰሜን አሜሪካ የተቋቋመ ድርጅት ነው። በተለይ ልዩ ፍላጎት ካላቸው ህፃናትና ታዳጊዎች ጋር የተያያዙ ትምህርት ተኮር ስራዎችን ኢትዮጵያ ውስጥ ሲሰራ ሰንብተዋል። ጽጌ ጥበቡ የድርጅቱ መስራችና ፕሬዚደንት ናት።
አውቲስቲክ ያላቸው የተለያየ ስፔሻል ኒድ ያላቸው ልጆችን ሰው የማይረዳቸውን እዛው ባሉበት ኢንክሉሲቭ ባለበት ቦታ እንጀምር ብለን ጀምር ነው። ኢትዮጵያ ውስጥ 2 ክፍለ ከተማ 4 ትምህርት ቤቶች ውስጥ እንሰራለን። ኮልፌ ቀራኔው 3 ትምህርት ቤቶች፣ ነፋስ ስልክ ላፍቶ 1 ትምህርት ቤት ውስጥ ምንድነው የምናደርገው? እነዚህ ልጆች እንግዲህ በፊት ስንጀምር 20 ልጆች ነበሩ። ኢቫሉዌት ተደርገው አያውቁም። ትምህርት ተምረው አያውቁም። ስለዚህ የእኛ ፕሮግራም ምንድነው? እዚ ፓይለት ፕሮግራም ነው። የሚፈልጉትን ስለማናቅ እየሰራን ነው የሚፈልጉትን የምናውቀው ማለት። ስለዚህ መጀመሪያ ስንጀምር ምንድነው ያደረግነው? እስራስ ደብተር እስክሪብቶ ገዝተን ላክንላቸው። ከዛ በአመቱ ሰርቬይ ያደረግን። እዛ ሰርቬይ ላይ ግን ስናደርግ ምንም የጠቀማቸው ነገር ስለሌለ እዚህ ሀገር ካሉ የስፔሻል ኒድ ኢቫሉዌት ከምታደርግ ወይዘሮ ሙሉ ትባላለች ከእሷ ጋር ተባብረን ኢትዮጵያ ሄዳ ኢቫሉዌት አደረገችልን ልጆቹ 20ውንም ልጆች። ከዛ በኋላ ምንድን ያደረገው እነዚህ ልጆች ለትምህርት ኤክስፖዝ ሆነው አያውቁም፣ መጽሐፍ ማንበብ አይችሉም። ስለዚህ ፈርስት ሰርቫይቫል እንትን ነው የሚያስፈልጋቸው። ስለዚህ ምግብ ያስፈልጋቸዋል። የእሱን ለመመለስ ምንድን ያደረግነው ምግብ እንዲበሉ ጠዋት ጠዋት ቁርሳቸው እንዲበሉ ልጆቹን ትምህርት ቤቱ ምግብ ፕሮቫይድ ማድረግ ጀመርን። ሁለተኛው ደግሞ ከዛ ከጥናቱ የመጣው ምንድን ነው ልጆቹ የሙያ ትምህርት ቢማሩ ሞር ውጤታማ ይሆናሉ። ስለዚህ እነዚህ ልጆች እንደሌላው ተምረው ተመርቀው እንትን ማድረግ አይችሉም፣ ስራ መግባት አይችሉም። ግን ሙያ ግን ከተማሩ እንደ ማንኛውም ሰው ቢዝነስ ሰርተው እንትን ያደርጋሉ እና ስለዚህ እዛ ቢዝነስ ላይ እንዲገቡ የሸማ ስራ አስተማር ናቸው። እንግዲህ እዛ ጋር የምታያቸው የሸማ ስራዎች አሉ። ልጆቹ ዛሬ እግዚአብሔር ይመስገን ትካስ ኦልሞስት 7 ዓመት ግን ለእኛ በጣም ጥሩ ኤክስፔሪንስ ያደረግንበት እና በጣም የተደሰትንበት ነው። አሁን ልጆቹ ለምርት የሚበቃና የሚለበስ ስራ ሰርተዋል።
ራዕይ የህጻናት መርጃ ከሰሞኑ የገቢ ማሰባሰቢያና የግንዛቤ ማስጨበጫ መድረክ በቨርጂኒያ ፎልስ ቸርች አዘጋጅቶ ነበረ። በመድረኩ ላይ በተለይ ልዩ ድጋፍ ለሚሹ ህጻናትና ታዳጊዎች አካታች ሁኔታዎችን ለመፍጠር ሁሉም ወገን እንዲረባረብ ጥሪ ቀርቧል። አሁን ላይ ደግሞ በሰሜን አሜሪካ በሚገኘው ትውልደ ኢትዮጵያዊ ማህበረሰብ ዘንድ ስራዎቹን ለማስፋት ያለው እቅድም ይፋ ተደርጓል።
ኢትዮጵያ በምንሰራበት ጊዜ ዋትስ አራውንድ አስ እኛ ጋስ ያሉት ኢትዮጵያን ምክንያቱም አሜሪካን ሀገር ውስጥ ከአምስት ልጅ አንድ ልጅ ስፔሻል ኒድ ዲያግኖሲስ ይደረጋል። ስለዚህ እዛ ውስጥ ደግሞ የእኛም ልጆች አሉበት። አሜሪካ ውስጥ ያለ ነው በሙሉ ስተዲው ለሁሉም ነው። ስለዚህ እኛ በአካባቢያችን ብዙ በግምት ከአስር የኢትዮጵያ ልጆች ሶስት የኢትዮጵያ ልጆች ስፔሻል ኒድ ዲያግኖሲስ ይደረጋሉ። ስለዚህ የእኛ ማህበረሰብ ሁሉም ጋር ስለሆነ አዌርነሱ እውቀቱ ስቲል ይሄ ስቲግማ ወይም እርግማም ነው ወይ ደግሞ እኔ ምን ኃጢአት ሰርቼ ነው የሚለው ነገር ጭንቅላቱ ስላለ እስቲ እኛ ከዚህ ለምን አንጀምርም ብለን አስበን እኛ ብዙዎቻችን የኮምፒውተር ባለሙያዎች ነን። አይቲ ነው የተማርነው ባክግራውንድ። ስለዚህ ማስተማር ጀምርን ማለት ኮዲንግ፣ ዌብ ዲዛይን እንደዚህ አይነት ነገሮችን እነሱን ስንጀምር ወደ 12 ልጆች ነበር የጀመርነው። አሁን ግን ኦልሞስት በሰባት ዙር 185 ልጆችን አስመርቀናል። ስለዚህ ይሄንን ዘ ሴም ቲንግ ቴስት ስላረግንበት እሱ ኢትዮጵያ ውስጥ እንደተገበር አራቱ ትምህርት ቤቶች ውስጥ የኮምፒውተር ላብ ወደ 300 ሺህ ብር አውጥተን የኮምፒውተር ላብ አሰርተናል። ወደ 107 ዴስክቶፖች፣ 7 ላፕቶፕ፣ አንዳንድ የመጫወቻ ቁሳቁሶች ልክን ስቲል ፕሮሰስ ላይ ነው ያለው። ሆፕፉሊ አንድ ቀን የእኛን ቪዥን አንደርስታንድ ሲያደርጉ እንደሚለቅልን እርግጠኛ ነን።
ራዕይ የሕፃናት መርጃ ድርጅት ለሚሰራቸው ግብረሰናይ ስራዎች የሚሆኑ ግብዓቶችን የሚያገኘው ከበጎ ፈቃደኞችና ከለጋሾች በሚገኙ ሁሉን አቀፍ ድጋፎች ነው ላለና አባቷ እንዳለማሩ ድርጅቱን ሲደግፉ ከቆዩ ትውልድ ኢትዮጵያውያን መካከል ናቸው።
ስሜን ግላል ነው እና ለአርሴ ምን አደርጋለሁ? ለልደቴ መጫወቼን አምሰታለሁ ለአርሲኤ ልጆቹም።
ቅድም ያናገርካት ልጄ ናት። የእሷን በርዝዴ የአንድ ቀን ፕሮግራም ነው። ትልቅ ድግስ እዚህ አካባቢ ሰዎች ድግስ አድርገው ልጆች ቤተሰብ ጠርተው ምናምን ጥሩ ነው። ሰው ደስ ሲለው መደሰት አለበት። እንደዚህ አይነት ነገር ማዘጋጀት አለበት። ግን አንዳንዴ ኤክስትራ ወጪ ሊሆን ስለሚችል የእሷ ልደት ፕሮግራም ልጆች የሚያመጡትን ስጦታ ገንዘብ ሰብስበን የእሷን ፈንድ የበርዝዴ ፈንድ ለራይ በመላክ ልክ የመጀመሪያ ፕሮግራሟ ላይ ያኔ በነበረው ከረንሲ ከዚህ እሷ የሰበሰበችው ገንዘብ ለኢትዮጵያ ውስጥ ለ21 ልጅ የአንድ ዓመት ቁርስ ችሎ ነበር። ሺስ ፕራውድ ኦፍ ዳት። ለዛ ሰርቲፊኬሽን አላት። ደስ ብሏት ነው መጣው እዚህ። ዋናው አላማዬ ያው እኔ እንኳን ያው ኦልድ ኢነፍ ነኝ ደግነትን ለመማር፣ ለልጆችም ደግነትን ታስተምራለ። ለዛም ነው ለእሷም ሲሆን እዚህ መጣው።
በዚህ ዝግጅት ላይ ድርጅቱ ብዙሃንን የጠቀሙ ናቸው ያላቸውን ስራዎች የሚያስቃኙ ማስገንዘቢያዎችን ለእይታ አቅርቧል። ራዕይ የሕፃናት መርጃ ድርጅት ባዘጋጀው በዚህ መድረክ ላይ ከአእምሮ ውስንነትና ልዩ ፍላጎት ጋር የተያያዙ ሙያዊ ማብራሪያዎችም ቀርበዋል። እንዲህ ያሉ መድረኮችና ተቋማት ካላቸው ማህበረሰባዊ ፋይዳም ሆነ መልካምነት ከሚሰጠው ግላዊ እርካታ አንጻር መደገፍ እንደሚገባቸው በዝግጅቱ ላይ ያገኘኋቸው ተሳታፊዎች ነግረውናል።
በመጀመሪያ ማመን ያለብን እነዚህ ልጆች የህብረተሰቡ አካል ናቸው። ዊ አር ኦል ሂውማን ቢንግስ። እዚህ ምድር ላይ የመጣ ነው ቱ ሜክ አ ዲፍረንስ አት አ ዲፍረንት ሌቭል። ያንን ከማመን ጀምረን እንዳላቸው ስኪል እንዳላቸው አምነን በዛ ስኪል ላይ ሰርተን ለሶሳይቲ ኮንትሪቢዩት የሚያደርጉ ሜምበርስ እንደሆኑ እኛ መቀበል፣ ወላጆችም ይሄንን ማመን ሶሳይቲውም ህብረተሰቡም ይሄንን አምኖ ሌቭላቸው ከሌላ እኩል ላይሆን ይችላል፣ ሰፖርት ሊፈልጉ ይችላሉ፣ ግን ስቲል we have to believe that they are contributing in society members in the home.
መርዳት ለራስ ነው። አይ ሚን ታገኘዋለ፣ በሌላ መንገድ ታገኘዋለ። እናቶቻችን አባቶቻችን ሲሉ የምሰማ ከሆነ ለሌላ ሰው ሲያደርጉ ለአንተ ነገ ነው ያሳደርኩልህ ነው የሚሉን እና እኛ ዛሬ የምናደርገው ነገር ለልጆቻችን፣ ለሌሎች ቤተሰቦቻችን ሌላ ቦታ የሚደረግ የሚከፈል ነገር ስለሆነ ያን ነገር ማድረግ ጥሩ ነው። አጌን ደግሞ መነሳሳቱ ከራሳቸው ነው የሚጀምረው። ያው ግን አንዴ መስጠት ከጀመር ካታቆም ማድረግ ነው። ምንም ነገር ገንዘብ ዛማ ሳታወጣም በተለይ አርሴ የመጠ እንደዚህ አይነት ፕሮግራም ሲኖር መርዳት ነው። ልጆች ማስተማር ይኖር ያስተምራሉ፣ የሚያስተማር ላይ ማስተማር ነው።
ይህ ምሽት አዝናኝ ዝግጅቶችን ከማካተት ተሻግረው ተሳታፊዎች የድርጅቱን ግብና ራዕይ ይጋሩ ዘንድ የሚያደርጉ አሳታፊ መርሃ ግብሮች እንዲሁም መልመጃዎች ቀርቦበታል። የገጠሙ ችግሮች ተወስተዋል። በዋናነት ግን ድርጅቱ አድጎና ጠንክሮ አዲስን የመሰሉ የተጨማሪ ሕፃናትና ወጣቶችን ነገ የሚያፈኩ መላዎችን አመላክቶ ተጠናቋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ቀጣዩ ዘገባ ደግሞ ወደ አፍሪካዊቷ ሀገር ጋና ይወስደናል። ሁለት ጋናውያን ወጣቶች በአፍሪካ የቆዩ ልብሶች ተመልሰው በጥቅም ላይ እንዲውሉ በማድረግ የፋሽን ዘርፉ ከአካባቢ ጥበቃ ጋር እንዲስማማ ጥረት እያደረጉ ይገኛሉ። ወጣቶቹ የቆዩና ዘመናዊ ያለፈባቸው ልብሶችን መልበስ የድህነት ምልክት ሳይሆን የዘመናዊነት ምልክት ነው ሲሉም ይከራከራሉ። የቪኦኤን ዘገባ ኤደን ገረሙ ታሰማናለች።
በጋና ዋና ከተማ አክራ ቀለም የተነከሩ ከነቴራዎችን የለበሱ ትላልቅ ጃኬቶችና አዲዳስ ያጠለቁ ወጣቶች በመርከቦቹ ስፍራ ባሉ ኮንቴነሮች ውስጥ ተሰባስበዋል። ዲጂውም የቆዩ አፍሮቢት ሙዚቃዎችን ያጫውታል። ይህ የቆዩ ቃዎች የሚዘከሩበት የራት ግብዣ የተጀመረው በ23 ዓመት ወጣቶቹ ፕሪንስ ኩዌስት እና በጀምስ ኤደም ዶዳርቲ ነው። ሁለቱ ወጣቶች በአንድ ዓላማ የተጣመሩ ሲሆን እኩዮቻቸው የቆዩ ልብሶችን እንዲገዙ በማበረታታት ፈጣን የሆነውን የዓለም የፋሽን ኢንዱስትሪ እየተገዳደሩ ነው። ፕሪንስ ኩዌስት
የቆዩ ልብሶችን የምትለብስ ከሆነ አዲስ ልብስ የሚመረትበትን ጥሬ ዕቃ እየተጠቀምን ስላልሆነ አካባቢያችንን እየተንከባከብን ነው ማለት ነው።
ኩዌስት ይህንን የሚለው ቲቲ ቪንቴጅ ሾፕ በተሰኘው የእሱና የዳርቲ የኦንላይን ሱቅ ፊት ሆኖ ነው። ፕሪንስ በድጋሚ
ሀሳቡ ሁሉም ሰው የድሮ ዕቃዎችን እንዲገበያይ ነው። ምክንያቱ ደግሞ ሰዎች የተገለገሉባቸው ዕቃዎች ደረጃና ክብር የሌላቸው ብቻ አይደሉም። የድሮ ዕቃዎችን መግዛት ነገሮችን መልሶ በጥቅም ላይ ለማዋል ይረዳል።
ጋና በየሳምንቱ ከቻይናና ከምዕራቡ ዓለም 15 ሚሊዮን ዕቃዎችን በጅምላ ትቀበላለች። እነዚህ ዕቃዎች በውድ ዋጋ የሚገዙ ቢሆንም ጥራታቸው ግን አጠራጣሪ ነው። ከዚህ ውስጥም 40 በመቶ የሚሆነው የከተማ ቆሻሻ እንደሚሆን ተቀማጭነቱን በዩናይትድ ስቴትስ ያደረገ ተቋም አስታውቋል። አብዛኛው አዲስም ሆነ ያረጀ ዕቃ በአክራ በሚገኘው በአፍሪካ ግዙፍ በሆነው የጨርቃጨርቅ ፋብሪካ በኩል ያልፋል። ካናማንቶ የተሰኘው ይኸው ፋብሪካ ልብሶቹን እንደየጥራት ደረጃቸው እየለየ አሽጎ ይሸጣል። አብዛኞቹን የሳምንት ቀናትም ፕሪንስ እና ዳርቲ በካንታማንቶ ሀገር ውስጥ ከገቡና ጥራት ካላቸው ልብሶች ውስጥ መርጠው በድረገጽ እና በኢንስታግራም ገጾቻቸው ላይ ለመሸጥ እዚህ ተቋም ፊት ለፊት በሌሊት ይሰበሰባሉ። እነሱ ጋና ውስጥ ብቻ ሳይሆን በዓለም ዙሪያ ላሉ ተከታዮቻቸውም ነው የሚሸጡት። በድጋሚ በጥቅም ላይ የሚውል ልብስን መገበያየት የፋሽን ኢንዱስትሪው በአካባቢ ላይ የሚያደርሰውን ተጽዕኖ ለመቀነስ ብቻ ሳይሆን ደንበኞቻቸው ከዘመኑ ለየት ያለ የአለባበስ ዘይቤ እንዲኖራቸው እንደሚያደርግም ያምናሉ። መልእክታቸው ግልጽ ነው። በድጋሚ በጥቅም ላይ የሚውሉ ልብሶችን በመጠቀም ለውጥ እናምጣ ይላሉ። ማይራ ዳቪስ ከዝግጅቱ ውጪ ያገኘናት ወጣት ናት።
Remove the whole notion of is you wear vintage only when you're poor.
የድሮ አሊያም ሰልባጅ ልብሶችን የምትለብሰው ድሃ ስለሆንክ አሊያም ገንዘብ ስለሌለህ ነው የሚለውን አስተሳሰብ ማስወገድ ያስፈልጋል።
ማይራ አክላም እንዴት ትላለች?
It's been here for years. It's just
አመታት ሆኖታል። ከሚገባው በላይ ያለ ተጨማሪ ማምረት ለምን አስፈለገ?
የጋና ወደቦች ከምዕራብ ዓለም በሚመጡ የልብስ ክምሮች ተጨናንቀዋል። ይሁን እንጂ የድሮ ልብሶች የመልበስ አነሳሽ የሆኑት ወጣቶች እኩዮቻቸው የቆዩ ልብሶችን ደግሞ እንዲለብሱ ሱ በጽናት እያበረታቱ ይገኛሉ። ፕሪንስ ኩዌስት በድጋሚ
We are trying to connect the vintage community, the sellers, the thrifts.
ሁላችንም ማቀኛ ከሆን ነገሮችን መልሶ በጥቅም ላይ መዋል አካባቢን እንደሚጠቅም እናውቃለን። አዲስ ልብሶች ሳይሆኑ የቆዩ ልብሶችን ለመልበስ ከመረጥክ በዚህ መንገድ ድጋሚ ልብስ ለማምረት የምንጠቀምበትን ጥሬ ዕቃ እንዲቆይ በማድረግ አካባቢህን እያገዝክ ነው ማለት ነው።
እዚህ መሰናዶ አጋር መስራች የሆነው ጀምስ ኤደምም የሚጨምረዋለው።
Okay, so basically the idea of everything right now is just to inspire everybody.
ሐሳባችን አሁን ሁሉም ሰው የቆዩ ልብሶችን እንዲገበያይ በማድረግ የቆዩ ልብሶች ክብር የላቸውም የሚለውን አስተሳሰብ ለመለወጥ ነው። ሰዎች የቆዩና ጥንታዊ ነገሮችን መገበያየታቸው ዕቃዎችን መልሶ ለጥቅም ለማዋል አስፈላጊ ነው።
ፕሪንስ ኩዌስት ታዲያ ልብሶቹን ለማግኘት እንዴት እንደሚታገሉ ያስረዳል።
እዚህ መጥቼ እኔ የምሸጠውን ሰዎች ሲሸጡ ሳይ በጣም ፈራው። ብቻ ላውቅም አርፍጄም ስለመጣ ይሆናል። ዘግቼ ስመጣና ነገሮችን ስመለከት አንዳንዴ ተስፋ ያስቆርጥኛል። ምክንያቱም እነሱም ሆነ እኔ ተመሳሳይ ነገር እየፈለግን መሆኑን አውቃለሁ። ይገባሃል አይደል? ስለዚህ እዚህ ቦታ መጥቼ ተስፋ ላለመቁረጥ በቶሎ ቀድሜ መገኘት አለብኝ።
ፕሪንስ ከዚህ በተጨማሪም የንግድ ትስስርን ለመፍጠር እየጣርን ነው ይላል።
በድረገጾች ላይ የቆዩ ዕቃዎችን ከሚሸጡ ማህበረሰቦች ጋር ዕቃቸውን በአካል ይዘው መጥተው እንዲያሳዩ ግንኙነት ለመመስረት እየጣርን እንገኛለን። ከስልካቸው ወጣ ብለው በቀጥታ ከሚገዟቸው ማህበረሰቦች ጋር እንዲገናኙ እድሉን ፈጥረናል።
ማይራ ዳቪስ በዚህ ጉዳይ ላይ የምትለው አላት።
remove the whole notion of is you wear vintage only when
ደሃ ስትሆን ብቻ የቆየ ልብስ የተለበሰ ልብስ ትለብሳለህ የሚለውን ነገር መተው ጉች የተሰኘውን ልብስ የምትለብሰው ጉች ስለሆነ ብቻ ከሆነ ይሄ አላዋቂ ያስመስልሃል ማህበረሰቡን የማይበክል ልብስ መግዛት ይቻላል እኮ ለአመታት እዚህ ቆይቷል ገስቶ መልበስም ይቻላል
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። በነገራችን ላይ በዝግጅቶቻችን ላይ ጥቆማ፣ አስተያየት እንዲሁም ደግሞ መልእክት ካላችሁ በመደበኞቹ ማህበራዊ መገናኛ አውታሮቻችን በኩል ሐሳባችሁን እንድታጋሩን ይሁን። ፌስቡክ ላይ አለን፣ ቴሌግራም ላይ አለን፣ ትዊተር ላይ አለን፣ እንዲሁም በሌሎች በዌብሳይታችን ላይም ስለምንገኝ ሐሳባችሁን ልንቀበል ዝግጁ ነን። አሁን ጥቂት ደቂቃዎች ይቀሩናል። የሙዚቃ አፍታ እንውሰድ። ጣቢያው የአሜሪካ ድምፅ ትከታተሉት የነበረው ደግሞ ጋቢና ቪኦኤ የነገ ሰው ይበለን እያልን የምንሰናበታችሁ በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ንጉሡ ታምሬ ነበር። መልካም ምሽት ይሁንላችሁ።